ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 3 2015 ዓ.ም ምረ ዝግጅታችን ጀመረ። ምዕራብ ወለጋ ዞን ውስጥ ድሮኖች በሰላማዊ ሰዎች ላይ ጥቃት አደረሱ ተባለ። የምሽቱ አብይ ዘገባ ነው። ለመሆኑ የስልጣን ሚዛንና የቁጥጥር ስርዓቱ በአሜሪካ ፖለቲካ እንደምታው ምንድነው? ሰፋ ያለ ትንታኔ ኖረናል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምን አመሻችሁ አድማጮች። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በአውሮፓውያኑ ህዳር 2 2022 ዓ.ም ተመረጠ። ደቡብ አፍሪካ ፕሪቶሪያ ላይ የኢትዮጵያ መንግስትና ህወሓት የተፈራረሙትን የሰላም ስምምነት አፈጻጸም በተመለከተ በናይሮቢ ሲደረግ የነበረው የሁለቱ ተፈላሚ ኃይሎች ከፍተኛ የጦር አዛዦች የተሳተፉበት ውይይት በዛሬው ዕለት ተጠናቋል። የኢትዮጵያ ፌደራላዊ ኃይሎችን በመወከል ፊልድ ማርሻል ብርሃኑ ጁላ፣ የትግራይ ኃይሎችን በመወከል ደግሞ ጀነራል ታደሰ ወረደ በተሳተፉበት ጋዜጣዊ መግለጫ ላይ በተለይ የጦር ኃይልን በተመለከተ የነበሩ የአፈጻጸም ውይይቶች በስምምነት መጠናቀቃቸው ተገልጿል። ሁለቱ የጦር አዛዦች የተፈራረሙት ሰነድ በተለይ ግጭትን ለማስቆምና የሰብአዊ እርዳታ ስርጭትን ለማጎልበት ዳግም እንዲንሰራራ ለማድረግ ያለው ፋይዳ በፊርማው ስነ ስርዓት ወቅት በአደራዳሪዎች ተወስቷል። ስምምነቱ በመልካም መንፈስና መግባባት እንደተደረገ ያነሱት ፊልድ ማርሻል ብርሃኑ ጁላ ለተፈጻሚነቱ ቁርጠኛ ሆነው እንደሚሰሩ ለሀገራቸውና ለዓለም ሕዝብ ለማረጋገጥ እንደሚሹ ተናግረዋል። የትግራይ ኃይሎችን የወከሉት ጀነራል ታደሰ ወረደ የዛሬው ስምምነት የተፈረመው የሕዝቦችን ስቃይ ያስቆማል በሚል ተስፋ እንደሆነም ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዓለም አቀፍ የአየር ንብረት ቀውስ በመድር ህልውና ላይ የመጣ እንደሆነ ትናንት በተባበሩት መንግስታት ድርጅት የአየር ንብረት ለውጥ ኮንፈረንስ ላይ ተናገሩ። ሀገራቸው የአየር ንብረት ቀውስን ለማስቀረት ቃል በገባችው መሰረት ገንዘብ እያፈሰሰች መሆኑንም ተቀምጧል። በግብጽ ሻርም አልሼክ የቀይ ባህር ሪዞርት ለተገኙት የዓለም መሪዎች እንዲሁም ፖሊሲ አርቃቂዎች ባደረጉት ንግግር ባይደን ሀገራቸው ችግሮችን ለመቅረፍ ያሳየቻቸውን ጥረቶችና ቁርጠኝነቶች አጉልተዋል። ጥሩ የአየር ንብረት ፖሊሲ፣ ጥሩ የኢኮኖሚ ፖሊሲ ጠንካራ መሰረት ላለው ችግር የሚቋቋምና አካታች የኢኮኖሚ እድገት ለማምጣት እንደሚያስችል ያረጋገጠች እንደሆነም ተቀምጧል። ባይደን ሀገራቸውና አስተዳደራቸው በወሰዱት እርምጃ መሰረት የካርበን ልቀት ግብን በ2030 የአውሮፓውያኑ ዓመት እንደሚያሳኩ በሙሉ ልብ ለመናገር እንደሚችሉም ተናግረዋል። ዩናይትድ ስቴትስ የግሪንሃውስ በካይ ጋዝ ልቀትን በትንሹ በ50% ለመቀነስ የተገባውን የ2015ቱን የፓሪስ ስምምነት ከፈረሙ ሀገራት መካከል አንዷ ናት። የቀድሞው ፕሬዚደንት ዶናልድ ትራምፕ ሀገሪቱን ከዚህ ስምምነት በ2017 ዓ.ም ቢያስወጧትም ፕሬዚደንት ባይደን ወደ ስልጣን ከመጡ በኋላ ይህንን ውሳኔ ቀልብሰዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከንና የዩክሬኑ አቻቸው ዲሚትሪ ኩሊባ በካምቦዲያ እየተደረገ በሚገኘው በመጻሩ አዚያን ተብሎ በሚጠራው ጉባኤ ተገናኝተው መምከራቸው ተሰምቷል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ኔድ ፕራይስ እንደተናገሩት ብሊንከንና ኩሊባ ዩናይትድ ስቴትስ የሩሲያን የቀጠለ ጥቃት፣ የተፋጠነ ሰብአዊ ድጋፍ፣ የክረምት ዝግጁነት ጥረቶችን ጨምሮ በቁልፍ መሰረተ ልማት አውታሮች ላይ የተወውን ጫና ለመቀነስ የሚያስችል ያልተቆጠበ ድጋፍ መስጠቷን እንደምትቀጥል በድጋሚ አጽንኦት ሰጥተዋል። ሁለቱም ባለስልጣናት የጥቁር ባህር የእህል ስርጭት ተነሳሽነት ተብሎ የሚጠራውን ዳግም ካልታደሰ በቀር ህዳር 19 የሚጠናቀቀውን ስምምነት አስፈላጊነትም አጽንኦት ሰጥተዋል። ስምምነቱ የዓለምን የምግብ ደህንነት ስጋት ለመቀነስ ከዩክሬን ወደ ሌሎች ዓለም ሀገራት እህል እንዲሰራጭ ከሩሲያ ጋር የተገባ ስምምነት ነበር። የኮቪድ ወረርሽኝ ከተከሰተ ወዲህ ለመጀመሪያ ጊዜ ኩባ፣ ዩናይትድ ስቴትስ እና ሜክሲኮ ድንበር መካከል ተይዘው ወደ ሀገራቸው ተመላሽ የሚደረጉ ስደተኞችን የጫኑ በረራዎችን ለመቀበል መስማማቷን ባለስልጣናትን ዋቢ አድርገው ሮይተርስ ዘግቧል። ይህ እርምጃ ቁጥራቸው እያሻቀበ የመጡ የኩባ ድንበር ተሻጋሪዎችን በተመለከተ አዲስ ነገር ግን የተመጠነ ጉልበት የዩናይትድ ስቴትስ ባለስልጣናት እንደሚሰጥ ተነግሯል። የዩናይትድ ስቴትስ የስደትና የጉምሩክ ባለስልጣን በምጻሩ አይስ የቅድመ ማጣሪያ ደረጃዎችን ያላለፉ በርካታ ኩባውያንን በቁጥጥር ስር እያደረገ እንደሆነ ስማቸውን የሸሸጉ ባለስልጣናት አስታውቀዋል። የስደተኞቹ ቁጥር አውሮፕላን መሙላት ሲችል ወደ ሀቫና እንደሚላኩም ተሰምተዋል። ሌላ ሶስተኛ የመረጃ ምንጭ አሁንም ድረስ የመልሰት በረራዎችን በተመለከተ በሀገራቱ መካከል መደበኛ ስምምነት ባይኖርም ኩባ አልፎ አልፎ ተመላሽ ስደተኞችን ለመቀበል መስማማቷን ተናግረዋል። አድማጮች፣ ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የምሽት መሰናዶች ጋር አብራችሁ ቆዩ።
ኤደን ገረመውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ህዳር 3 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዝግጅቶቻችንን ዘወትር ከሰኞ እስከ እሁድ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ VOA Amharic ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። በኦሮሚያ ክልል ምዕራብ ወለጋ ዞን መነስቡ ወረዳ መንዲ ከተማ ከትላንት ወዲያ ረቡዕ ጥቅምት 30 2015 ዓመተ ምህረት በሰው አልባ አውሮፕላኖች ወይም ድሮኖች ተፈጸመ በተባለ ጥቃት ሰላማዊ ሰዎች መጎዳታቸውን የከተማዋ ነዋሪዎች ለአሜሪካ ድምጽ ገለጹ። እለቱ የገበያ ቀን በመሆኑም ጥቃቱ ሲፈጸም በርካታ ሰዎች በቦታው እንደነበሩ ነዋሪዎቹ ተናግረዋል። የኦሮሞ ነጻነት ጦር ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ ጦራቸው መንዲ ከተማን መቆጣጠሩን ገልጸው የድሮን ጥቃቱ በሰላማዊ ሰዎች ላይ እንጂ በነሱ ላይ ጥቃት እንዳላደረሰ ተናግረዋል። በጉዳዩ ላይ ከፌደራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። አንድ የኦሮሚያ ክልል ባለስልጣን ሸኔ የመንዲን ከተማ ተቆጣጥሮ ስለነበር መንግስት እርምጃ ሲወስድባቸው እንደነበር ገልጸው በድሮን ጥቃቱ የሸኔ አባላት እንጂ ሰላማዊ ሰዎች እንዳልተጎዱ ተናግረዋል። ዘገባው የአፋን ኦሮሞ ፕሮግራም ባልደረባ ቱጂቤ ሆራ ነው፣ በፍቃዱ ሞረድ ያቀርባል።
ረቡዕ በመንዲ ከተማ ተፈጸመ የተባለውን ጥቃት በተመለከተ ያነጋገርናቸውና ስማቸውን መግለጽ ያልፈለጉ አንድ የከተማ ነዋሪ ተከታዩን ብለዋል። ለሁለት ሳምንት ውጊያ ነበረ። የመንግስት ወታደሮችና የኦሮሞ ነጻነት ጦር ሲዋጉ ነበረ። እስከ ሰኞ ድረስ ችግር ስለነበረ ሰው ሁሉ ተጨንቆ ገሚሱ በየአቅጣጫው ተበትኖ በጣም ተቸግረን ነበር። ከዛ በኋላ ደግሞ ዛሬ ከቀኑ 8 ሰዓት ላይ ህዝቡ የገበያ ቀን ስለሆነ ወዲያ ወዲህ እያለ ሳለ የኦሮሞ ነጻነት ጦር የሆነ ናፍጣ በጫነ መኪና ላይ ሆነው እየተጓዙ ነበረ። 6 ሰዎች ናቸው መኪናው ላይ ነበሩት። ሰዎች መንገድ ላይ ይጓዙ ነበር፣ እንስሳት ነበሩ። መንገድ ዳር ቁጭ ብለው ቡናና ሻይ የሚጠጡ ነበሩ። መኪናው በሰው መካከል በመንገድ ላይ ያለፈ ሳለ በድሮን ቦምብ ተመታ። ማዞሪያ አካባቢ ይባላል መንዲ ከተማ ውስጥ። ከ30 በላይ የሚሆን ሰው ነው እዛ ላይ የተጎዳው። እኒህ ነዋሪ እለቱ የገበያ ቀን መሆኑን የገለጹ ሲሆን የጠቀሱት ቦታ ከገበያ ቦታው ምን ያህል ርቀት ላይ እንደሚገኝ ተጠይቀው ሲመልሱ አዎ እዛ አካባቢ ነበርኩ። መሀል ከተማ ስለሆነ ከታችና ከላይ ብዙ ሰው ነው ያለው። ገሚሱ ተቀምጦ የመንገድ ዳር ቡናና ሻይ ጠጣ ነበር። ሰው ከላይና ከታች ሲመላለስ ቦምቡ ተለቀቀ። በዛ መሃል ብዙ ሰው ነው የወደቀው። እኔ እንደገመትኩት 30 ሰው ይሆናል። ግማሹ ተበትኖ ወደ ከተማው ዳርና ወደ ገጠር ሸሽቷል። ወዴት እንደምንሄድ ቸግሮን ነው ያለነው። በዚህ ጉዳይ ላይ ተጠየቁት ሌላው ስማቸውን መጥቀስ ያልፈለጉ የከተማው ነዋሪ ስለ ሁኔታው እንዲያስረዳሉ። ማንዲ ከንቶ ባራ ናጂራ ተላቂ ከሶስት እና አራት ቀን በፊት መንዲ ቅንጡ ካራ ነጆን ጨምሮ በኦሮሞ ነጻነት ጦርና በመንግስት ጦር መካከል ውጊያ ሲካሄድ ነበር። ከዛ ጋር በተያያዘ የመንግስት ጸጥታ ኃይል አካባቢውን በመልከት የተወሰነው ወደ ካማሺ የተወሰነው ውዳላቲ ወደሚባለው አካባቢ ሲሄድ የተወሰነው አሶሳ ገባ። እንደዛም ሆኖ ማበረሰቡ የኮንስትራክሽን ስራዎችን ጨምሮ የየለት ተግባሩን ያከናውን ነበር። ሌላውም ከገጠር እየመጣ ማድረግ ያለበትን ያደርጋል። ሁኔታው በዚህ እንዳለ በትናንትናው ዕለት ልዩ የሆነው ነገር እለቱ የገበያ ቀን ስለሆነ ሰው እንደወትሮ ያለውን ባህያጭ ነው ያለውን ሽቶ የሚፈልገውን ለመግዛት ወደ መንዲ እየመጣ ነበር። እና በሰባት ሰዓት ላይ በማዞሪያ አካባቢ ዳለቲ ተብሎ በሚጠራው አካባቢ አንዲት መኪና ቆማ ነበር። መኪናዋ ቆማ ያለች ድሮን መጣ ቦምብ ወረወረች። እኔ ነዋሪ በወቅቱ 1 ኪሎ ሜትር ያህል ከከተማ ወጣ ብለው እንደነበሩ ነው የተናገሩት።
ኪሎ ሜትር መጥቆጥ ለማጋራ ከሳዴት እናንተ ተመጂሩ ካንሱ ከታለቲ
በአካባቢው ቁጭ ብሎ የሚነግዱ ነበሩ፣ አይዮችም ነበሩ። በአጠቃላይ ወደ 10 የሚሆን ሰው ነው የወደቀው። ሰው በያቅጣጫው ሮጠ፣ ለይቶ ያጣራ ሰው የለም። አንድ የመካነ ኢየሱስ አባለ ታሪኩ ዋና የሚባልና ሌሎች በእንጨት ስራ የተሰማሩ ሰዎች ተጎድተዋል። ታሪኩ ዋናና ሌላም ልጅ መላኩ ዋክቶል የሚባለውን ጨምሮ የሶስት ሰዎች አስከሬን ተወስዶ ተቀብሯል። ከተማ ውስጥና በሌሎች መንደሮች የሆነውን አናቅም፣ በተለይ የገጠር መንደር ውስጥ ስላለን ማለት ነው። የድሮን ጥቃቱ በተፈጸመበት በመንዲ ከተማ ውስጥ የኦሮሞ ነጻነት ጦር መኖሩን ነዋሪዎቹ ከነገሩን በመነሳት የኦሮሞ ነጻነት ጦር ዓለም አቀፍ ቃል አቀባይን አቶ ኦዳ ተርቢን ጠይቀናል።
እየስሪዳ መንዲ አማ ቱሬረዩ ተርጌ ቶኖኬኛ ጀለገሌ
መንዲ በቁጥጥራችን ስር ከዋለ ቆይቷል። ከመንዲ አልፎ በመንዲና በገንቢ መሐከል ያሉ በርካታ ከተሞች በቁጥጥራችን ስር ውለዋል። በተለያየ ጊዜ እነዚህ ከተሞች በድሮን ተመተዋል። በዚህ ጥቃት ደግሞ በአብዛኛው ያለቀ ያለው ሰላማዊ ሰው ነው። በከተማ መሐከል ይወድቃል። ህዝቡ ወደ ገበያ በሚሄድበት ወቅት ስራውን በሚሰራበት ቦታ እየወደቀ ነው። የመንዲ ከተማ ነዋሪዎች እንደነገሩን በዛ ከተማ ውስጥ የኦሮሞ ነጻነት ጦር ይሄድበት የነበረው መኪና ወደ መንዲ ሆስፒታል አቅጣጫ እየሄደ ሳለ ድሮኑ መጥቷቸው መኪናው ተቃጥሎ ላዩ ላይ የነበሩት ታጣቂዎችን መሞታቸውን ከነዋሪዎች ማግኘታችንን ጠቅሰን ስለ ጉዳዩ ምን መረጃ እንዳላቸው የጠየቅናቸው አቶ ኦዳ
ዋን ለፈረጅሩ የሮደደ በኩማ ወራኒ ከኝ ኒያርጋ ማጀረሙት
በመሬት ላይ ባለው ሁኔታ ጦራችን በሚገኝበት ቦታ ላይ ድሮን ብዙ ጊዜ አይወርድም። በከተማ ውስጥ የኛ ጦር 2 እና 3 ሆኖ ሲሄድ እሱም ምክንያት በማድረግ በህዝብ ላይ ድሮን ሲጥሉ እናያለን። በእኛ ላይ ቢነጣጠር ችግር የለም፣ በጦርነት ውስጥ ስላለን የጦርነት ሁኔታ ነው። በጦርነት ውስጥም ህግ አለ። ሰላማዊ ሰዎች በተሰበሰቡበት ቦታ ላይ በድሮን ለመምታት ምንም ምክንያት የለም። የጦር ወንጀል ነው፣ አሰቃቂ ድርጊት ነው። ተጠያቂነት መኖር አለበት። ከተጠያቂነት ለማምለጥ 2ና 3 ተዋጊዎቻቸውን እዚያ አግኝተናል ማለት ተቀባይነት የለውም። በመንዲ ከተማ ተፈጽሟል ስለተባለ የድሮን ጥቃት ከመንግስት ወገን ምላሽ ለማግኘት የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊን፣ የዞኑን የአስተዳደርና ጸጥታ ኃላፊንና የመንዲ ከተማ አስተዳደርን ለማግኘት ለሶስት ተከታታይ ቀናት የተደረገው ሙከራ ስልካቸው ስለማይነሳ አልተሳካም። የፌደራል መንግስት ኮሙኒኬሽን ሚኒስትር ዴታ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ስለ ድሮን ጥቃቱ ተጠይቀው የሚያውቁት ነገር እንደሌለ ገልጸዋል። ባልደረባችን ጃለኔ ገመዳ ያነጋገረቻቸው አንድ የክልሉ ባለስልጣን ሸኔ የመንዲን ከተማ ተቆጣጥሮ ስለነበረ መንግስት እርምጃ ሲወስድባቸው እንደነበር ገልጸው በድሮን ጥቃቱ የሸኔ አባላት እንጂ ሰላማዊ ሰው እንዳልተጎዳ ተናግረዋል። በአሁኑ ሰዓትም መንዲ በመንግስት ኃይሎች ቁጥጥር ስር እንዳለች እኒሁ ባለስልጣን ገልጸዋል። በምዕራብ ወለጋ ውስጥ ባለው የጸጥታ ችግር ምክንያት በርካታ ሰላማዊ ሰዎች ስለመገደላቸውና በሺዎች የሚቆጠሩ ደግሞ መፈናቀላቸውን በተደጋጋሚ ስንዘግብ መቆየታችን ይታወቃል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የቅዳሜ ምሽት ዝግጅታችንን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በዋትስአፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com የኢሜል አድራሻችን ነው። ወደ ተከታዩ ዝግጅታችን እንለፍ። በተለያዩ የኢትዮጵያ ከተሞች በተለይም በአዲስ አበባ የቤት መግዣ ዋጋ በከፍተኛ ሁኔታ መጨመር ብዙዎችን ከመግዛት እንዳገዳቸው ለአሜሪካ ድምጽ አስተያየት የሰጡ ነዋሪዎች ተናግረዋል። የችግሩ ምክንያት የቤቶች ግንባታና የፍላጎቱ መጠን አለመጣጣም መሆኑን የገለጹ የምጣኔ ሀብት ባለሙያዎች መንግስት ለዋጋ ጭማሪ መንስኤ የሆኑ ጉዳዮችን መቆጣጠር አልቻለም ሲሉም ገልጸዋል። የከተማና መሰረተ ልማት ሚኒስቴር በበኩሉ የቤቶችን ገበያና ተዋናዮችን የሚቆጣጠር አዋጅ ያወጣው ነው ብሏል። አዲስ ቸኮል ተጨማሪ አለው።
አቶ ታደሰ አዱኛ ይባላሉ። የአዲስ አበባ ከተማ ነዋሪ ናቸው። በመምህርነት ሙያ ለተሰማሩ ተታቸው ቤት ለመግዛት ወደ አንድ አመት ለሚጠጋ ጊዜ የቤት ዋጋ ሲያጠያይቁ ቆይተዋል።
የአዲስ አበባ ቤት ግዢና ሽያጭ በጣም ከባድ ነው። በየቀኑ እየጨመረ ነው የሚሄደው። አሁን ያለው ሽያጭ በጣም ኦቨር ነው የጨመረው። ከዚህ በፊት 2 3 ሲሸጥ የነበረው እስከ 10 እስከ 15 ሚሊዮን እየተሸጠ ነው በአሁን ሰዓት። ከዚህ በፊት አንድ እህቴ የሆነ ብር አጠራቅማ ከዛ ለእህቴ ልገዛላት ፈልጌ ነበርና 3 ሲባል የነበረውን ቤት ዛሬ 10 ሚሊዮን 11 12 ነው እየተባለ ያለው። ከዚህ በፊት ጠይቂያቸው የነበሩት ቤቶች ማለት ነው። እና አሁን ምንም የማይቀመስ የማይቻል ነው። ቤት ለመግዛት የማይቻል ነገር ነው። በቃ ብሩን እንደያዘች ቁጭ ብላለች።
ኮንዶሚኒየም እስከመሰፈ ልዩነት አለ።
በጣም እሱም ከዚህ በፊት 1.5 1.8 ምናምን ሲሸጥ የነበረው 3-4 ገባ። ባለ 1 ራሱ እስከ 2.5 2.4 እየተሸጠ ነው። እሱ ራሱ የማይቻል ነው። ከዛም ክፍያ ያለበት ክፍያ ያልጨረሱ ማለት ነው።
ገብሬ ኮሚሽን ስራዎች የተባለ ድርጅት መስርተው ገዥና ሻጭን የማገናኘት ስራ የሚሰሩት አቶ ገብሬም ይህንኑ ሐሳብ የሚያጠናክር አስተያየት ነው ያላቸው።
ያው እንግዲህ የቤት ገበያው ከቀን ቀን እየጨመረ ነው። ግን አሁን በቅርብ ከሁለት ወር ከሶስት ወር ኦልሞስት ቀን በቀን ማለት ይቻላል ገበያው ትንሽ እየጨመረ ነው። እንቅስቃሴ ደግሞ በዛው ልክ እየቆመ ነው ያለው። አሁን ያው ብዙ የሚገዛ የለም። ዋጋው ጨምሯል። መሬት ተወዷል። ቤት ተወዷል። አምና መቶ 50 ካሬ ቪላ ቤት 3.2 ሰርቪስ ያለው 5 ሚሊዮን ሲሸጥ የነበረ ዘንድሮ ግን እስከ 10 እስከ 12 ሚሊዮን እንደ ሳይቱ ይለያያል። በዚህ ደረጃ እየተሸጠ ነው የሚገኘው። አሁን
የምግብ ውጤቶች ላይ ሌሎችም የመስሪያ ቁሳቁሶች ማሽነሪዎች፣ ኤሌክትሮኒክስ፣ መኪና እነሱም ላይ የተወሰነ ጭማሪ አለ። ቤት ላይ ያለው ጭማሪ ልክ እንደ ሌሎች ቀስ ብሎ እያደገ ነው ብለው ያስባሉ ወይስ የቤቱ ጭማሪ ከሌሎች አንጻር ለብቻ በጣም እየጨመረ ነው ብለው ነው የሚያስቡት እርስዎ?
የቤቱ ጭማሪ ከሌሎቹ ትንሽ ለይስ ለምሳሌ ምግብ ላይ የተወሰነ ነገር ቢጨምር ቤቶች ላይ ግን ትንሽ ጭማሪው ትንሽ በዛ ይላል። በዛ ያለ ጭማሪ ይታያል።
በተለይ ከአንድ አመት ወዲህ ከፍተኛ ዋጋ ጭማሪ የታየበት የቤት ገበያ በአዲስ አበባ ብቻ ሳይሆን የሀገሪቱን ዋና ዋና ከተሞች ሁሉ የሚመለከት ሆኗል። ድሬዳዋ ላይ የቤቶች ገበያን በቅርበት እንደሚከታተሉ የነገሩን አቶ አዲሱ አበበ የተባለ የከተማዋ ነዋሪ ስለ ድሬዳዋ የቤቶች ገበያ ያላቸው አስተያየት ከአዲስ አበባ የቤቶች ገበያ ጋር ተመሳሳይ ነው።
ድሬዳዋ ላይ አሁን ያለው የቤት ገበያ ያው እየጨመረ ነው ያለው። በፊት 1 ሚሊዮን የሚሸጥ የነበረ ቤት አሁን 2 ሚሊዮን ምናምን መሸጥ ተጀምሯል። አሁን እየነገርኩ ያለው ኮንዶሚኒየም ነው። ኮንዶሚኒየም በፊት ባለ 1 መኝታ እስከ 1 ሚሊዮን ድረስ ይሸጥ ነበር። አሁን 2 ከምናምን ገብቷል። እነዚህ ቪላ ቤቶች ደግሞ ያው በፊት እነሱ አሁን ኤልሴፕ ምናምን እስከ 2 ሚሊዮን ምናምን ይሸጡ ነበር። አሁን ላይ ግን እስከ 4 ሚሊዮን ገብቷል። ከዛ በላይ ቢሰሩ ይኖራል። አሁን ለቤት ይዘት ነው።
በቤቶች ዙሪያ የተካሄደ ጥናት እንዳለ የጠየቅናቸው የምጣኔ ሀብት ባለሙያው ዶክተር አረጋሽ ሹመቴ የቤት ኪራይ፣ ምግብ ነክ ያልሆኑ ወጪዎች ከፍተኛ ዋጋ ግሽበት የሚስተዋልበት እንደሆነ ገልጿል። ከ2008 እስከ 2001 ፈረንጆች አቆጣጠር ባለው መረጃ ምግብ ነክ ያልሆኑ ወጪዎች ውስጥ የቤት ኪራይና ተያያዥ ወጪዎች 34.9% እንደሚሸፍኑም ዶክተር አረጋ ይናገራሉ። የቤት ሽያጭ ላይ ግን ራሱን የቻለ ጥናት ባለመደረጉ የቤቶች ገበያ ጭማሪም እንደሚመስል በአሃዝ ማስደገፍ እንደማይቻል ገልጸው ከፍተኛ ዋጋ ጭማሪ እንደሚስተዋልበት ግን ይስማማሉ። የዋጋ ንረቱ መንስኤም እንደሆነ የጠየቅናቸው ዶክተር አረጋሽ ሹመቴ አንደኛው ምክንያት ከአቅርቦት ችግር ጋር የተያያዘ ነው ይላሉ።
ነው የናራ ያለው ስንል አቅርቦቱና ፍላጎቱ አልተጣጣመ። አቅርቦቱ ፍላጎቱ ጋር በእጅጉ በጣም የተራራቀ ነው። አቅርቦቱ ለምን አልጨመረም ካልን አንዱ የፖሊሲ ችግርም አለ። ከመሬት ጋር በተያያዘ የግብዓት አቅርቦት የለም። ለቤት ለመገንባት አስፈላጊ የሆኑ ነገሮች በከፍተኛ ሁኔታ 8200 ብር እየተሸጠ ነው። 2100 ብር እየተሸጠ እኮ ነው አንድ ኪንታል ስሚንቶ። ስለዚህ እንዴት ነው አንድ ሰው ቤት ልማት ላይ ሊሰማራ የሚችለው? ግለሰብም ሆነ በማህበር አምራች ማለት። ስለዚህ ምርት ከሌለን፣ አቅርቦት ከሌለ በሚፈለገው መጠን ከፍተኛ የሆነ ዋጋ ንረት አንድ ሱ
በኢኮኖሚው ላይ ስጋት በመኖሩም እንደ አንድ የጥሪት መያዣ አማራጭ መታየቱም ተጨማሪ መንስኤ ነው ይላሉ ዶክተር አረጋ።
ሌላኛው ደግሞ አንጻራዊ አስተማማኝ ኢንቨስትመንት እየሆነ መጥቷል አሁን ቤትና መሬት። ስለዚህ ማህበረሰቡ ኢኮኖሚው ትንሽ አለመረጋጋት ነገር ሲተዋልበት ወደ የት ይሄዳል ማለት ነው? አስቴት ወደ መያዝ ይሄዳል ማለት ነው። የብሩ የመግዛት አቅም እየተዳከመ የሚሄድ አይነት ከሆነ ኢንቨስት ማድረግ ሌላ ቦታ ኢንቨስት ማድረግ አስጊ የሚሆንበት ከሆነ ሰው ሪስክ ፍሪ የሆነውን ኢንቨስትመንት መሬትና ቤት ይመርጥ። ስለዚህ ገንዘቡን ወደዛ ኢንቨስት ወደ ማድረግ አመጣው። ስለዚህ መንግስት የሚፈልገውን ያክል አቅርቦት የግብአት አቅርቦት ባለማምጣቱ ቤቶች እየደሙ አይደለም። ቀደም እንዳልኩ ኢኮኖሚው አለመረጋጋቱና የገንዘብ የመግዛት አቅሙ በቀጣይነት ባለው መልኩ እየተዳከመ መሄዱ ማህበረሰቡ አስቴት መያዝን ትልቅ ምርጫው አደረገው። በከዛ ውጭ ደግሞ ማህበረሰባሪው በጣም ከፍተኛ ነው። ቁጥሩ ማህበረሰባሪ ማለት ያላለው። ስለዚህ በአቅርቦትና ፍላጎት መሰረት የማይወሰን ዋጋ በሰዎች አልቃ ገብነት የሚወሰን ከሆነ ከፍተኛ የሆነ የዋጋ ንረቱ ቀጣይነት ባለው ይሄዳል ማለት ነው። አንድ ቤት ወይም አንድ ቦታ እኮ አክቹዋል ሳይሸጥ በትክክል ሳይሸጥ ዋጋው ካንተ ከኔ ወደ እኔ ሲመጣ እኔ ሲገስ አናገር ሌላ ሰው ሲያናገር በሳምንታት እድሜ እኮ ግማሽ ሚሊየን ከዚህ በላይ አሁን ላይ እኮ ቤት ላይ ወይም መሬት ላይ የሚጨመረው ዋጋ ሚሊየን ነው እንጂ ኢን ታውዘንድ አይደለም፣ በሚሊዮኖች ነው እንጂ አንተ ዛሬ ሳምንት 8 ሚሊየን የተባልከውን ቤት ዛሬ 2 ሳምንት ቤት 9 ሚሊየን ነው እንጂ 8 ሚሊየን 500 ሺ 8 ሚሊየን 400 ሺ አትባለም ወይ 8 ሚሊየን 500 ሺ ወይ 9 ሚሊየን። እንዲህ ነው በጣም በአስደንጋጭ ሁኔታ ዋጋው እየጨመረ ይሄዳል ማለት።
በከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ የሆኑት አቶ ጸጋይ ሞሼ ችግሩ መኖሩን አምነው የችግሩ ስፋት ግን በተጠቀሰው ልክ ማለትም እስከ 100% ጭማሪ ታየበት ሊሆን መቻሉን ይጠራጠራሉ።
የሐሳቡ እንስማማለን እንግዲህ የቤት ዋጋ እየጨመረ ነው በሚለው እንስማማለን ሁላችንም። ነገር ግን ቁጥሮቹ ላይ የተወሰነ ሪዘርቬሽን አለ። ሪሊ 100% ነው ወይ የሚጨምረው የሚለው ላይ ትንሽ ማየት ይፈልጋል። ምክንያቱም አሁን የሴንትራል ስታቲስቲክስ የሚያወጣቸው መረጃዎች ስናይ አጠቃላይ ሀገራዊ ግሽበቱ 34% አካባቢ እንደሆነ ነው የሚያሳየውና ሪሊ 100% በላይ ጨምሯል አልጨመረም የሚለው አከራካሪ ነው። ዞሮ ዞሮ ግን ዋናው ቁም ነገር የቤት ዋጋ እየጨመረ ነው የሚሄደው የሚለውን ጉዳይ ያ ሁላችንም የምንቀበለው ነው። ለዚህ ደግሞ የተለያዩ መገለጫዎች አሉ፣ ዓለም አቀፋዊና ሀገራዊ መገለጫዎች አሉ። ያው በግሎባላይዜሽን ዘመን በዓለም አቀፍ ደረጃ የተከሰቱ ሁኔታዎች አሉ። የኮቪድ ወረርሽኝ አለ፣ የዩክሬን ጦርነት አለ። ሰው እነዚህ የኛንም ሀገር ያው በተወሰነ ደረጃ አፌክት አድርገውታል። የዓለም አንዱ አካል እንደመሆናችን መጠን ከዚህ ሁኔታ አናመልጥም። የተለያዩ የግንባታ ግብዓቶች ከውጭ የሚመጡበት አለ። ስፔሻሊ አሁን የአርማታ ብረት ስናይ ወደ ዩክሬን በብዛት ይመጣል። ሰው እነዚህ አይነት ሁኔታዎች አሉ። የሀገር ውስጥ ሁኔታዎችንም ስናይ የተለያዩ ሁኔታዎች ተከስተዋል። በተለይም የሰሜኑ ጦርነት እንዳንድ ምክንያት የሚወሰድ ነው። ያው ለዋጋ ንረቱ በአጠቃላይ እንደ ሀገር ላለው የዋጋ ንረት ስፔሲፊካሊ በቤቶች ልማትም ይሄ እንዳንድ ምክንያት የሚወሰድ ነው። ከዚህ ባሻገር ግን የቤት ልማት ላይ ምንድነው የተለያዩ ስፔኩሌሽኖች አሉ። ምንድነው ነገ የቤት ዋጋ ይጨምራል በሚል ቤት ገዝቶ ማስቀመጥ አለ። ምንም ቫልዩ አድ ሳያደርጉ ቤት ገዝቶ ማስቀመጥ።
ችግሩን ለመቀነስ ሊረዱ የሚችሉ የመፍትሄ ሐሳቦችን በተመለከተም የምጣኔ ሀብት ባለሙያው ዶክተር አረጋሽ መቴ የሚሉት አላቸው። የቤት ገበያው የዋጋ ንረት ጎልቶ የሚታይበት አዲስ አበባን በተመለከተ ከተማዋ የኢኮኖሚ የፖለቲካና የማህበራዊ ጉዳዮቻችን ሁሉ ማዕከል መሆኗ ወደ ከተማው የሚፈልሰው ሰው ቁጥር የሚጨምር በመሆኑ እነዚህ ጫናዎች ለሌሎች ከተሞች በማከፋፈል ከተማዋ ላይ ያለውን የቤት ፍላጎት በከፊል መቀነስ አንዱ መፍትሄ ነው ይላሉ። ሌሎች ከተሞችም ኢንቨስትመንትና የንግድ እንቅስቃሴ እንዲያስተናግዱ በማድረግ እንዲሁም አስተማማኝ ሰላም በማረጋገጥ አዲስ አበባ ላይ ያለውን ጫና መቀነስ ይቻላል ይላሉ ዶክተር አረጋ። እንደ ዶክተር አረጋ ዋናው መፍትሄ ግን አቅርቦትን መጨመር ነው።
ለመጨመር ደረጃን ግብአትን ማቅረብ ይጠበቅባል። የግል አልሚዎችም የመንግስት አልሚዎችም ግለሰቦችም ማህበራትም በትክክልና በፍጥነት በሚፈልገው መልኩ እንዲያለሙ ከፈለግ የመሬት አቅርቦት በጣም ማሳለጥ ይችላልለት የግብአት አቅርቦት ማስተካከል መቻል አለበት። ከዛ ውጭ ደግሞ ቢሮክራሲ ነገሮች ማስወገድ መቻል አለበት። ግልጸኝነት መኖር አለበት። ይሄ በጣም የተንዛዛ ኃይለኛ ቢሮክራሲ ሙስና የበዛበት ልዩስ ቆፈ የሚሰጠንበት አንዱ የመሬትና ቤት ጋር የተያዘው። ስለዚህ እነዚህን የመዋቅራዊ ችግሮችን የግብአት አቅርቦት ችግሮችን ማስወገድ ስትችል አቅርቦቱን መጨመር። ይሄ በሌለበት ሁኔታ ዝም ብሎ እቆጣጠራለሁ፣ ዋጋውን ወስናለሁ፣ የቤት ኪራይ ዋጋን ወስነው፣ በካሬም ያላርገው ለመኝታ ሲሆን ይሄ የአጭር ጊዜ ማስታገሻ ሆኖ ከማለፍ ውጪ ሌላ ምንም የሚፈይደው ነገር የለም። ለዛውም የሚፈጽመው የመንግስት መዋቅር ሲኖር ነው። የትኛው መዋቅር ፈጽሟልና ነው? ጠንካራ መዋቅር የሚባል ነገር አሁን ላይ የለም። ስሚንቶ ዋጋን እንኳን መወሰን የማይችል መዋቅር እኮ ነው አሁን ያለው። ሴር የማይችል ቢሮ ምናምን እኮ ነው አሁን ያለው። ስለዚህ የግብአት ዋጋን አስተካክለው በትክክለኛው ለፈላጊው ማድረስ ግብአትን ማለት ነው ማድረስ የሚችል ተቋም እስካልተፈጠረ ድረስ አሁንም ገና ይቀጥላል። ብሎ ብሎ ኢኮኖሚው አንድ ቦታ ላይ ቀጥ ሊል ይችላል። ስለዚህ እኒህን አይነት አቅርቦትን መጨመር የሚችሉ ስራዎች መሰራት መቻል አለባቸው። እነሱ መጥራት አልቻሉበት ተፈነት ያለው የቤት አቅርቦት ሲኖራይ
መንግስት የማይነኩ የሚመስሉ ነገሮች መንካት ካልቻለ የቤት አቅርቦት ችግሩ ዘላቂ መፍትሄ ላገኝማችሁ ልባይናቸው ዶክተር አረጋ
ይሄ ሲባል መንግስት የማይነኩ ነገሮች ይገጥሙታል አሁን ሳን ችግሩ አበነገራችን ላይ መሬት ስትል የመሬት ፖሊሲ ማየት ይጠበቅብሃል የመሬት ፖሊሲ ደግሞ መንግስት የማይነካት አንዷ የዚህ አጀንዳው ነች ግባት አቅርቦት ሲባል ቢሮክራሲውና ሙስናውን መዳፈርና መጋፈት የሚችል ጠንካራ መዋቅር ስለዚህ አንዳንዴ የማይነኩ የሚመስሉ ነገሮችን ፖሊሲዎችን ስትራቴጂዎችን የማይነካ የሚመስሉ ባለስልጣንና ባለጉልበት መንካት ካልቻለ ይህን ችግር ማስወገድ አይቻልምና እኒህን አይነት ስራዎች ካልሰራ የአቅርቦቱን ችግር መፍታት አይችልም። የአቅርቦቱ ችግር ካልተፈታ ደግሞ ዘላቂ መፍትሄ አይኖረውም። በፍላጎትን በመቀነስ ብቻ ዘላቂ መፍትሄ አይሆንም። እሱ ማስተጋሻ ነው የሚሆነው።
በከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ ሆኑት አቶ ጸጋይ ሞሼ ለቅርብ ጊዜ ዋጋ ጭማሪ የሰሜን ኢትዮጵያ ጦርነትና የኮንስትራክሽን ግብዓቶች ዋጋ መጨመር የራሳቸውን አስተዋጽኦ አላቸው ይላሉ። የሚኒስቴር መስሪያ ቤታቸውም የቤት ችግሩን ለመቅረፍ የ10 አመት ስትራቴጂ እቅድ አውጥቶ እየተገበረ መሆኑን ይናገራሉ። በዚህ እቅድም የመሬት አቅርቦትን በመጨመር የግለሰብ ይዞታዎች በኩታ ገጠም ተላልቀና ወደ ላይ ብዙ ፎቅ ያላቸው ህንጻዎች እንዲገነቡ በመደገፍ ለንግድ ዓላማ የሚገነቡ ህንጻዎችም ወደ ላይ ተጨማሪ ፎቆችን ጨምሮ የመኖሪያ ቤቶች እንዲካተቱ በማድረግ የኮንዶሚኒየም ቤቶችን በሽያጭ ብቻ ሳይሆን ለክረም በመገንባት አቅርቦቱን ተደራሽ እንዲያደርጉ ጥረት ይደረጋል ይላሉ። የግንባታ ግብዓቶች በስፋት በአገር ውስጥ እንዲመረቱ ከማድረግ ባሻገር ከተለመዱ የግንባታ ግብዓቶች ወጣ ያሉ የግንባታ አሰራሮች መከተል እንደሚገባም አቶ ጸጋይ መክራሉ። በዋናነት በደላሎች እየተዘወረ ነው የተባለ ቅሬታ የሚቀርብበትን የቤት ገበያ ለማስተካከል የሚረዳዋች ያዘጋጁ እንደሆነም አቶ ጸጋይ ይናገራሉ።
እዚህም ጉዳዮች ከስር ከመሰረቱ በደንብ አይቶ እንዴት እንፍታው የሚለው ላይ ጥናቶችን ማድረግ የህግ ማዕቀፎችን ማዘጋጀት ያስፈልጋል። እንደተባለው አንዳንድ ጊዜም ደላላው የሚመረው አይነትም የሚመስሉ ሁኔታዎች አሉ። ሶ እነዚህ ነገሮች ወደ ስርዓት ማስገባት ያስፈልጋል ማለት ነው። አንደኛ ገበያው ግልጽ መሆን አለበት፣ ተገማች መሆን አለበት። ግልጽ ብቻ ሳይሆን ገበያው ተገማች የገበያ መርህንም ይከተል መሆን አለበት። ዲማንድ ኤንድ ሰፕላይውን አይተን የገበያ መርህ ምን ላይ እሱን ተከትሎ መሄድ አለበት እንጂ ምንም ለውጥ በሌለበት ሁኔታዎች አንዳንድ ጊዜ የሚደረጉ ጭማሪዎች አሉና ሰው እነዚህን ፍራት ለማስያዝ የህግ ማቀፍ እና ተቋማዊ አሰራር ማበጀት ያስፈልጋል። ሰው ከዚህ አንፃር አሁን ከሃውሲንግ አንፃር ስናየው ሃውሲንግ ልማቱን ስፔሻሊ የሪል ስቴት ገበያ ልማቱን ስናይ በህግ አግባብ እንዲመራ እንግዲህ እኛ አሁን ጥረቶችን እያደረግን ነው። የሪል ስቴት ልማት ግብይትና ግመታ አዋጅ ብለን በረቂቅ ደረጃ አዘጋጅተናል። ሰው የሪል ስቴት ገበያው እንዴት ይመራ? በሪል ስቴት ገበያው ማን ነው መሳተፍ ያለበት? በሪል ስቴት ገበያ ለመሳተፍ ምን አይነት መስፈርቶች ያስፈልጋሉ? በዚህ ገበያ ላይ በደላላነት፣ በቤት አቅራቢነት፣ በፋይናንስ አቅራቢነት የሚሳተፉ አካላት ምን አይነት ፍቃድ ይፈልጋሉ? የቤት ዋጋስ በማን ነው መገመት ያለበት? ሳይንቲፊክ በሆነ መንገድ የቤት ዋጋን ገምተን ቫልዩ ከተደረገ በኋላ ደግሞ ወደ ታክሴሽን ሲስተምም ሊገባ ይችላል። ለተለያዩ ፐርፐዞች ልንጠቀምበት እንችላለን፣ ለሽያጭም ልንጠቀምበት እንችላለን።
የቤት ዋጋ ግመታ ስራ መራሱን በቻለ ገለልተኛ ግማቾች ይተገበራል ይላሉ።
ስፔኩሌሽኑ እነሱ ኤጀንቶች ናቸው ዋጋውን እየገመቱ ያሉት። ይሄ ግን ሌሎች ዓለም ላይ ያውላችንም እንደምናውቀው ሳይንቲፊክ በሆነ መንገድ ነው የሚገመተው። አንድ ቤት ቫልዩ ስንል ሎኬሽኑ አለ፣ በምንድን ነው የተሰራው፣ ስንት አመት ሆኖታል፣ ለምን አገልግሎት ነው የሚውለው የሚሉ የተለያዩ ፓራሜትሮች አሉ። በዛ ላይ ደግሞ ካልኩሌት የሚደረግባቸው የተለያዩ መንገዶች አሉ። ሴልስ ኮምፓሪዝን ኮስት ምናምን ምንላቸው አሉ። ሶ ለተለያዩ አገልግሎት ሲውል የተለያየ ያገማመት መንገድ አለ። ሶ ማን ነው ይሄንን መገመት ያለበት የሚለውንም ገማቾች ፍቃድ ይሰጣቸዋል። ፍቃድ ወስደው ነው ግምታ የሚሰሩት። ልክ ኦዲተሮች ፍቃድ ወስደው ኦዲት እንደሚያደርጉ አንድ ድርጅትን ገማቾች ግምት ያደርጋሉ ማለት ነው። መንግስት ደግሞ በየጊዜው በተወሰነ ጊዜ እንዳለው አቅም ህጋችን ላይ 5 አመት ብለናል፣ በየአምስት አመቱ ግምታ ያደረገ ያስቀምጣል ማለት ነውና ከዛ ጋር በሬንጅ ተቀምጦ ከሱ ባልተራራቀ ሁኔታ የሚገመትበት ሁኔታ ነው የሚሆነው ማለት ነውና ትምህርት ክፍል ደረጃም የተለያዩ ዩኒቨርሲቲዎች እዚህ ላይ ቫሉዌሽን ላይ ራሱን የቻለ በእስከ ማስተርስ ደረጃ ትምህርት ተማሪዎች የግራጁዌት እያደረጉ ነውና ሶዚህ ኤሪያ ላይ ተምረው ፍቃድ አውጥተው ሰርቲፋይድ ሆነው የሚሰሩበት ሁኔታ ነው የሚሆነው። የመንግስትንም ጥቅም የገዢውንም የሻጩንም ጥቅም እናስከብርበት ነው የሚሆነው ማለት ነው።
የኢትዮጵያ መንግስት መረጃ እንደሚያመለክተው በከተሞች በመጪዎቹ 10 አመታት 4.4 ሚሊዮን ቤቶች ለመገንባት አቅዷል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ወደ ተከታዩ መሰናዶ እንለፍ። ኢትዮጵያ የግል ጋዜጦችንና መጽሔቶችን ህትመት በአዋጅ ከፈቀደችበት ከ1980ዎቹ ማግስት አንስቶ በነጻው ፕሬስ ተሳትፏቸው በጉልህ ተጠቃሽ ከሆኑ ጋዜጠኞች መካከል አንዱ የሆነው ዳዊት ከበደ ወይሳ ከሰሞኑ በአዲስ አበባ ከተማ ህይወቱ በድንገት አልፏል። ሀብታሙ ስዩም የሙያ አጋሮቹን አነጋግሮ ቀጣዩን ማስታወሻ ሰንቋል።
እንግዲህ ዳዊትን ስታነሳ ከባድ ነው። በነጻ ፕሬስ ውስጥ ትልቅ ዋጋ የከፈለ እስከ ህይወቱ ፍጻሜ ድረስ ለፕሬሱ በጣም ልዩ ፍቅር የነበረው ነው። ዳዊት የነጻ ፕሬስ ጠበቃ ነው ማለትም ይቻላል።
የሰማችሁት በኢትዮጵያ የግል ፕሬስ ዘርፍ ውስጥ ለበርካታ አመታት በአሳታሚነትና በጋዜጠኝነት የሰራው ፍቃዱ ማህተመ ወርቅ ነው። ዛሬም ድረስ በግል ህትመት ዘርፍ ከሚታትሩ ጋዜጠኞች መካከል አንዱ የሆነው ፍቃዱ በሳምንቱ መገባደጃ ላይ በድንገት ህልፈቱ የተሰማውን ጋዜጠኛ ዳዊት ከበደ ወይሳን በተለይ የሚያስታውሰው በ1980ዎቹ አጋማሽ የነጻ ፕሬስ እንቅስቃሴ ውስጥ በነበረው ጉልህ አስተዋጽኦ ነው።
እንግዲህ በፕሬስ ቆይታው ረጅም ጊዜ ነው። በተለያዩ ጋዜጦችም መጽሔቶችም ላይ ጽሁፎች ያቀርብ ነበር ዳዊት። እንደው ለመጠቆም ያህል በጽሁፍ የሚያቀርብባቸው ፈለግ ጋዜጣ፣ ሞገድ፣ ማዕበል፣ መብረቅ እነኚህ ጋዜጦች ላይ ጽሁፍ ያቀርብ ነበረ። ሌላ ደግሞ እንደዚሁ መጽሔቶች ነበሩና በአዘጋጅነት ራሱ የሚሰራባቸው አዘጋጅ ሆኖ ታደለች ወይ ፍቅርና ብሌን የሚባሉ ማህበራዊ ጉዳይ ላይ የሚያተኩሩ መጽሔቶች እነሱ ላይም አዘጋጅነት ይሰራል። ከዛ በኋላ ወደ 1988 አካባቢ ሲያሚታ የምትባል ጋዜጣ ጀምሮ ነበረ።
ፍቃዱ ዳዊት በጋዜጠኝነት ስራው ለውጣ ወረዶች ከተዳረጉት መካከል አንዱ እንደነበረ ያወሳል።
እንግዲህ በዛን ወቅት የነበረው የነጻ ፕሬስ እንቅስቃሴ በጣም ከባድ ነው። ብዙ ዋጋ የሚከፈልበት ነው። ብዙ ሰዎች ሕይወታቸውን ያጡበት፣ ብዙ ሰዎች ለስደት የተዳረጉበት፣ ብዙ ሰዎች ከብዙ ደረጃ የደረሱበት ወቅት ነበረና ያንን ጊዜ በብዙ ዳዊት በትግል ነው ያሳለፈው። ዳዊት እንደው ማንሳት ካስፈለገ በፊያሚታ ጋዜጣ ላይ አገር ውስጥ በነበረ ጊዜ ብዙ ትልልቅ ዘገባዎችን ይሰራ ነበር። በቤተክርስቲያን ጉዳይ ላይ ያሉ፣ እነኚህ በሙስና ጉዳይ ላይ ያሉ፣ ትልልቅ ባለስልጣኖች ላይም ያሉ። ከዛ ውስጥም እንደውም በአንድ ወቅት በደቡብ ክልል ፕሬዚዳንት ላይ አንድ ዜና ሰርቶ ነበረ። ይህንን ዜና በሰራ በስንተኛው ቀን ነው ከደቡብ ክልል ፖሊሶች መጥተው ህጋዊ ባልሆነ መንገድ አፍነው ወስደው አስረውታል። ከዛም በኋላ እዚህ ሀገር ውስጥም በነበረ ጊዜ በተከታታይ ጊዜ ብዙ ክሶች ተከሷል። ዳዊት ክስ መብዛት የክስ ማነስ ሳይሆን ሙያውን ስለምትወድ ሁሌም በዛው ነበረ የሚቀጥለው። ከሀገር ከወጣም በኋላ በ1997 በቅንጅት ውጭ ሀገር በነበረ ጊዜ በሚሰራቸው ሚዲያዎች ክስ ተመስርቶበት ተፈርዶበትም ነበረ። የእድሜ ልክ እስራት ነበረ የተፈረደበት።
በ1992 ዓ.ም ዳዊት ከበደ ወይሳ በመጀመሪያ ወደ ኬንያ በመቀጠል ደግሞ ወደ ዩናይትድ ስቴትስ ተሰዷል። በስደት ህይወት ውስጥ ከጋዜጠኝነትና ጸሐፊነት እንዳልተለየ ፍቃዱ ይናገራል።
ከአገር ከወጣ ጊዜ ጀምሮ ዳዊት በነጻ ፕሬስ ውስጥ ያሉ ወዳጆቹን ሁሌም ያስባል። በስደት ውስጥ ሲኖሩ ስደት ላይ ያሉ ይጠይቃል። አቃፊ ነው። በቃ መሰብሰብ ይፈልጋል ሁሉንም እና ከአገር ከወጣ በኋላም ከሚዲያ አልራቀም። እንግዲህ ብዙ ሰው ነጻ ፕሬስ ላይ ያሉ ልጆች ሁሉ ጊዜ ሲወጡ ከሀገር ሲወጡ በሚዲያው ላይ ነው መልሰው የሚቀጥሉት። ውጭም ቢሆን እንደሱ ስለሚሆን ነው መሰለኝ ይሄ ነገር ከሚዲያው መራቅ አይፈልጉም። ዳዊትም ከወጣ ጀምሮ ሚዲያው ላይ ሲያገለግል ነው የነበረው። ካስፈለገም መጥቀስ እንችላለን ክንፉ አሰፋ ጋር አሁን ኢትዮ ፎረም ዌብሳይት ከ10 ዓመት በላይ አብረው ሰርተዋል። በሀገር ጉዳይ ላይ የሚሰራ ዌብሳይት ነው። ከዛ በፊትም በሬዲዮም ላይ ከፍተኛ ሽፋን ያለው አገልግሎት ሰጥቷል። ዳዊት እስከ መጨረሻው ህይወቱ እስኪያልፍ ድረስ ከፕሬሱ አልራቀም።
ወደ 20 ዓመታት ለተጠጋ ጊዜ በዩናይትድ ስቴትስ የኖረው ዳዊት ለበርካታ ዓመታት ቤተሰብ መስርቶ በኢትዮጵያውያን ማህበረሰብ ዘንድ ከሚጠቀሱት መካከል አንዱ ሆኖ የቆየባት ስፍራ የደቡባዊ ዩናይትድ ስቴትስዋ ከተማ አትላንታ ናት። ድንገተኛ አልፈቱ በዚያ በሚኖሩ ኢትዮጵያውያን ዘንድ ድንጋጤና ሐዘን ስለመፍጠሩ የነገረን ደግሞ የሙያ አጋሩና ጓደኛው ጋዜጠኛ መልካሙ ደምሴ ነው።
ማምንም አክቶኛል። ራሴን በጣም አሞኛል። በቃ ይህን 2 ቀን እንቅልፍ የለን ሁሉም እና ያው የቅርብ ሰው ስለሆንኩ በሬዲዮም ስለሚያቆም የአትላንታ ሰው በሙሉ ስልክ ሳስተናግድ ነው ሰሞኑን። በጣም 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 ለሻክ በጣም ያዘኑት የአትላንታ ሰው።
በኢትዮጵያ ቴሌቪዥን ወርቃማ ዘመናት ወቅት ከመዝናኛ ክፍል አስተናጆች ባልደረቦች መካከል አንዱ የነበረው ጋዜጠኛ መልካሙ ደምስፌ ዳዊትን በነፃ መንፈስ አፍቃሪነቱና ተሟጋችነቱ ያጎለዋል።
በመጀመሪያ እንደ ጋዜጠኛ ልበልህ ዳዊት በቃ ላመነበት ነገር ምንም ወደኋላ የማይል ጋዜጠኛ ነው። ሰውን ሁሉ በነፃነት ለመግለጽ የሚያስብ ነው። ስትወያዩ እንኳን አንድ ነገር ካለ እስከሚያሳምን ድረስ በክርክር የሚያምን ልጅ ነው። በነፃነቱ ምንም ወደኋላ የማይል በቃ ግንባሩን የማያጠፍ ወደፊቱ የሚሄድ ጋዜጠኛ እንደነበር አውቃለሁ። አትላንታ ደግሞ ለረጅም ጊዜ ነው የማውቀው። አትላንታ ደግሞ በአድማስ ሬዲዮ ፕሮግራም ዝግጅት ላይ ነው ብዙ የማውቀው። ከ14 ዓመት በላይ ነው። ተመስራቾቹ አንዱ እሱ ነው። አራት ነበሩ። ነፍሱን ይማርና ቴዲ ነበረ እሱ ነበር። መልካም ዘርና ዳኒ የሚባሉ ነበሩ። መጀመሪያ ሲመሰረት ያው እኔ ከኋላውን የነበር ስሰራ የነበረው እና ያው በጋዜጠኝነቱም እዛ ላይ በአድማስ ሬዲዮ እስካሁን ድረስ ቴዲ ከሞተ በኋላ ደግሞ እሱ ነበረ የያዘው ነው። በኃላፊነት ደረጃ እኔም አለኝ በመግባባት ለህብረተሰቡ ብዙ ነገር የሚሰራልን ብቻ ለአድማስ ሬዲዮም የሆነ ድንቅ መጽሔትም ደግሞ በቃ ምሰሶ የሆነ ለዝግጅቱ ምሰሶ የሆነ ጋዜጠኛ ነበር።
የዳዊትን መልካም ስብና ደጋግሞ የሚያነሳው መልካሙ ወዳጆችና የስራዎቹ ትሩፋት ተካፋዮች የመታሰቢያ ዝግጅት በከተማዋ ሊያስተናዱ እየተንቀሳቀሱ እንደሆነም ነግሮናል።
ምንግ ዳዊትን በቃ መልካም ሰው፣ በጣም ትሁት ሰው፣ ሰውን የሚያከብር ሰውን አክባሪ፣ ለተቸገረ የሚረዳ በቃ ልዩ ልዩ ዝግጅቶች ለምሳሌ ከተማ ውስጥ በሚደረጉ እንቅስቃሴዎች እሱ ነምበር 1 አንድ ቁጥር ነው ማለት ይችላል። በጋራ በሆነ ምን ሰራችሁ ብዙ አሉ። ሰው ሲመጣ ማስተናገድ፣ ከኢትዮጵያ አዲስ ሰው ሲመጣ መቀበል፣ ስራ ማፈላለግና ለእንደዚህ ያለ ሰው ምን ተብሎ ይነገራል? በቃ ይሄ ነው ተብሎ የሚነገር ተነግሮ የማያልቅ ብዙ ነገር አለው። እና ያው ለዘመድ ለአዝማዶቹ፣ ለወገኖቹ፣ ለአድናቂዎቹ በአጠቃላይ በቃ መጽናናትን ነው የሚመኘው። የእሱንም ነፍስ እንግዲህ እግዚአብሔር በአጸደ ገነት ያኑርልን። ሌላ ምን እላለሁ?
ዳዊት ከበደ ወየሳ የአዲስ አበባ ልጅ ነው። ልዩ ስሙ ቄራ ኬላበር በተባለው ስፍራ ታህሳስ 19 ቀን 1961 ዓ.ም ነው የተወለደው። የመጀመሪያ ደረጃ ትምህርቱን በካቴድራልና በፈለገ ዮርዳኖስ ትምህርት ቤቶች፣ የሁለተኛ ደረጃ ትምህርቱን ደግሞ በዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት መከታተሉን ከቅርብ ወዳጆቹ ሰምተናል። ከተግባረ እድ የቴክኒክና ሙያ ትምህርት ቤት በ1979 ዓ.ም የተመረቀው ዳዊት ከጥንቱም የሥነ ጽሑፍ ተውቦ ነበረው። በ1986 ዓ.ም በአዲስ አበባ ዩኒቨርሲቲ የምሽት ትምህርት የቋንቋና የሥነ ጽሑፍ ትምህርት ክፍል ከተቀላቀለ ዝንባሌውን በልዩ ስልጠናዎች ከተቀበለ በኋላ ፈርቀዳጅ በነበሩት የግል ጋዜጦችና መጽሔቶች ላይ ከአምደኝነት እስከ ዋና አዘጋጅነት ለመስራትም በቅቷል። ሰሞኑን ወደ አዲስ አበባ ያቀናው አንጋፋው ጋዜጠኛ ዳዊት ከበደ ወየሳ ጥቅምት 29 ቀን 2015 ዓ.ም ሕይወቱ በድንገት ማለፏ ተሰምቷል። ሥርዓተ ቀብሩን ካስተባበሩት መካከል አንዱ የሆነው ጋዜጠኛ ፍቃዱ ማተሞርቅ የዳዊት ወዳጆች ስሙን ሕያው ለማድረግ ጅምር ሥራዎቹን ለቁም ነገር እንዲያበቁ ጠይቀዋል።
የጀመራቸው ሬዲዮ ፕሮግራሞች አሉ። እነኛ ነገር ውጭ ያሉ ሰዎች እንዳይቋረጥ በዚሁ መንገድ እንዲቀጥል እሱ ጓደኛውን ሲለይ እሱ ቀጥሎ ይዞ ነበረ። አሁንም ይሄ ነገር ባይቋረጥ ቢቀጥል ሙያውን እንዲደግፍ፣ ነፃ ፕሬስ ደግሞ ቤተሰቦችን ሁሉ ጊዜ መሰብሰብ ይፈልግ ነበር። ከለውጡ በኋላ እዚህ ሀገርም ከመጣ በኋላ ከኔ ጋር እናወራ ነበረ። ለምን አንሰበሰብ ውጭም ያለ ነው እዚህ ማህበሩን መስረተን ምናምን ይለኝ ነበረ። እና እኔ እንደ ራሴ የማስበው ፕሬስ የነበሩ አሁንም ለፕሬሱ ጥሩ ፍቅር ያላቸውን ሰዎች ሰብስቦ የዳዊትን አይ ማስቀጠል ነው የምፈልገው።
ጋዜጠኛ ዳዊት ከበደ ዛሬ ቅዳሜ ህዳር 3 2015 ዓ.ም የቀብር ስነ ስርዓቱ በመንበረ ጸባዖት ቅድስተ ሥላሴ ቤተክርስቲያን መፈጸሙም ተሰምቷል። በ56 ዓመቱ ከዚህ ዓለም በሞት የተለየው ዳዊት ባለትዳርና የሁለት ልጆች አባት ነበር።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ወደ ተከታዩ ዘገባ ከማለፋችን በፊት ተከታዩን ማስታወቂያ ሰምተን እንመለስ።
يا የ2022 የዓለም ዋንጫ በኳታር ያመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻይነሹን ጨዋታ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች በግጥሚያዎች ውስጥ ብልጭ የሚሉ ኳክትን ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን አሰልጣኞችን ተጫዋቾችን ከአሜሪካ ጀምስ ይከታተሉ። እንዲሁም ከአጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ታምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ
የአሜሪካ ድምጽ መሰናዶ ይቀጥላል። ተከታዩ መሰናዳችን ወደዚህ ወደ ዩናይትድ ስቴትስ ይመለሳል። የዩናይትድ ስቴትስ መራጮች ባለፈው ማክሰኞ የአማካይ ዘመን ምርጫ አድርገዋል። በዚህ የፕሬዝዳንታዊ ምርጫ አጋማሽ ላይ የሚካሄደው ምርጫ የተወካዮች ምክር ቤቱ 435 መቀመጫዎች ሙሉ ለሙሉ ለውድድር የሚቀርቡበት ሲሆን በሕግ መወሰኛው ምክር ቤት ግዚያቸውን የጨረሱ እንደራሴዎችን ያሟላል። በዚህ ምርጫ ከባለ 100 መቀመጫው የሕግ መወሰኛ ምክር ቤት 35ቱ ለሽሚያ ቀርበዋል። የ32ቱ ሴናተሮች ውጤት በዚያው በመርጫው ቀን ምሽትና በተከታዩ ቀናት የታወቀ ሲሆን ሁለት መቀመጫዎች ግን ቆጠራቸው ገና እየተካሄደ ሰንብቷል። የጆርጂያ አንድ ሴኔት መቀመጫ ምርጫ የመለያ ድምጽ ለህዳር 27 ተጠርቷል። በዚህ ሁኔታ የተወካዮች ምክር ቤቱ የኃይል ሚዛን ወዴት እንደሚደፋ ሳይታወቅ በመቆየቱ የብዙ አሜሪካዊ ልብ እንደተንጠለጠለ ነው። የተወካዮች ምክር ቤቱ በሪፐብሊካኖች እጅ ይውደቅ በዲሞክራቶቹ ዋይት ሃውስ ለመጪዎቹ 2 አመታት በዲሞክራት ፓርቲው ፖሊሲዎች የሚተዳደር ነው። የሀገሪቱ ጠቅላይ ፍርድ ቤት ደግሞ ባብላጫው በወግ አጥባቂ ዳኞች የተያዘ በመሆኑ የሀገሪቱ የስልጣን ኃይል ሚዛን አሁን መውደቂያው አጠያቂ ሆኗል። ለመሆኑ የስልጣን ሚዛንና የቁጥጥር ስርዓቱ በአሜሪካ ፖለቲካ እንደምታው ምንድነው? ተከታዩ ዝግጅት ዝርዝር መረጃ አለው።
ያንዳንዱ ሀገር የሚያገኘው የሚመጥነውን መንግስት ነው።
በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽና በ19ኛው መጀመሪያ የኖረው ፈረንሳዊ የህግ ሰው ዲፕሎማት ጻፊና ፍልስፋ ጆዜፍ ዶሜስትር ነው ይህንን ያለው። ያንዳንዱ ሀገር የሚገባውን መንግስት ያገኛል ወይም ሌሎች ሲተረጉሙት ህዝብ የሚገባውን መንግስት ያገኛል ወይም ደግሞ ህዝብ የሚያገኘው የሚተካከለውን ወይም የሚመጥነውን መንግስት ነው። መንግስቱን አይተህ የህዝቡን ማንነት ትረዳለህ እንደማለት። ህዝብ ስልጣን ይሰጣል ወይም ስልጣኑን ያስነጥቃል። ወጣም ወረደ ስልጣን የህዝብ ነውና አንድም በፍቃዱ በድምጹ በመረጠው መንግስት ተዳደራል። ሳይመርጠው ከሚያስተዳድረው ጋር ከታረቀም ያ መንግስት እንዳደረገው ይሆናል። እንዲካለም የፍቃዱ ስኪሞላ የኔ የሚለውን እስኪቀዳጅ ይታገላል። ለማንኛውም ከዶሜስትር አባባል ጋር የማይስማሙ አሉ።
አነጋገሩ እኔ ትክክል ነው ብዬ አላምንም። ብዙ ጊዜ ህዝቡ የሚፈልገውን ማገኝበት ሁኔታ መሪዎች ገብተው አገባባቸውም እንዳይሆን ሆኖ ያን ህዝብ የፈለጉትን ይጭኑበታል። ህዝቡ የፈለገውን አገኘ ወይም የሚገባውን አገኘ ማለት አይቻልም። አነጋገሩ እንግዲህ ምናልባት ሊባል የተፈለገው ህዝብ ቢፈልግ ተጣጥሮ ሊያገኘው የሚፈልገውን መንግስት ሊያገኝ ይችል ነበር። በማይሆን ሁኔታ እየተገዛ ከሆነ ወይም አልጣረም ወይም አልታገለም ዝም ማለቱ እንደዚህ ያለ መንግስት እንዲወድቅበት ሆኖ ይሆናል የሚባል ይሆናል። ግን ብዙ ጊዜ መንግስት የሚጫንበት ብዙ ሀገር አለ እና ህዝቡ የፈለገውን ወይም የሚመጥነውን አገኘ ማለት አይደለም እንደዚህ ያለ መንግስት ሲቋቋም።
ፕሮፌሰር አዲኖ አዲስ።
አዲኖ አዲስ እባላለሁ። ማስተምረው ቱሌን ዩኒቨርሲቲ ነው። ቱሌን ዩኒቨርሲቲ ኒው ኦርሊንስ ሉዚያና አሜሪካ ውስጥ ነው። ማስተምረው ህገ መንግስት፣ ሰብአዊ መብት እንደገና ደግሞ የአሜሪካ አስተዳደር ውጭ ሀገራት ያለውን አገጣጠም ፎሪን ፖሊሲ ማለት ነው ፎሪን አፌርስ ብዬ ነው ማስተምረው ስለ ሀገሪቱ ጸጥታም ሴኩሪቲ አስተምራለሁ
በዘመናዊው ሳቤና ተግባር የህዝብ ስልጣን የሚሰራባቸው ከቀጥተኛ ዲሞክራሲና ከውክልና ዲሞክራሲ አንስቶ የተለያዩ የዲሞክራሲ አይነቶች ጽንሰ ሐሳቦችና ትግበራዎች ቢኖሩም የሰፋ ተቀባይነት ስላለውና ዛሬ በበዛው የዓለም ክፍል ስለምናየው የውክልና ዲሞክራሲ እንነጋገር። ቀጥተኛ ያልሆነ ዲሞክራሲ
የውክልና መንግስት ምንድነው? ሰዎች ተመርጠው የሚመረጡበትን ነገር ለህዝቡ ተናግረው ህዝቡ ያን ሰምቶ መርጧቸው የሚፈጽሙት የህዝቡን ፍላጎት ነው። እርግጥ አንዳንድ ጊዜ መቼም እነሱን አስተሳሰብም ጨምረው ይሰራሉ። ህዝቡ እንግዲህ የመረጠው እኛ ምን ነግራችሁና አርጉ ብቻ ሳይሆን ጠቅላላው እንደዚህ ነው ግን ያረጋችሁት ለኛም ነገሩን እኛ መፈለጋችን አለመፈለጋችን እናስታውቃለን ነው። እንግዲህ ነገሩ አጠቃላይ ምንድን ነው? ህዝብ ወካዩን መርጦ ወካዩ የማይጠቅመው ከመሰለ ወካዩን የሚያባርበት የሚያስወግድበት ሁኔታ ያለበት አስተዳደር ነው ማለት ነው።
ዴሞክራሲ ከስሙ ከአነሳሱና ከበዛው ትርጓሚውም በህዝብ ለህዝብ በሚቋቋምና በሚሰራ መንግስት የሚመራ የብዙሃን የበላይ ተደማጭነት የሰፈረበት ስርዓት በመሆኑ ብዙ ፖለቲከኞችና ምሁራን ይስማማሉ።
ዴሞክራሲ ማለት እንግዲህ ህዝቡ ራሱን የሚመራበት አስተዳደር ማለት ነው። አንዱ ካንዱ ሳይበልጥ ዜጋ በሙሉ ራሱን የሚመራበትን ወይም የሚወክለውን አስተዳደር የሚመርጥበት ሁኔታ ሲደራጅ ነው። እንግዲህ ራስን በራስ ማስተዳደር ለሁሉም ክፍት የሆነ አንዱ ሳይበልጥ
በዚህ ውስጥ በአንዳንድ ሀሳቦች ላይ በአንዳንድ የአስተዳደር ጥያቄዎች ላይ የማይስማሙ ሰዎች የማይስማሙ ቡድኖች የማይስማሙ ዜጎች ሊኖሩ ይችላሉ። በዲሞክራሲያዊ ስርዓት ውስጥ የሁሉም ድምጽ የሚሰማበት ስርዓት ከሆነ እንዴት ይፈታል እንዲህ አይነት ልዩነት?
ትልቁ ጥያቄ እሱ ነው። እንግዲህ የውክልና አስተዳደር የተመረጠበት አንዱ ምክንያት እሱ ነው። የተመረጡት ሰዎች እርስ በርስ ተዋይተው እንካ ተቀበል ስጠኝ ብለው ተነጋግረው የሚወስኑበት ሁኔታ ይመጣል ማለት ነው። እንግዲህ ብዙ ህዝብ የተለያየ አስተያየት አለው። እንደዚህ ያለ ቦታ ላይ የሚሆን ውሳኔ ሊወሰን የሚችለው መስጠትና መቀበል ሲኖር ነው። ቶለራንስ ሲኖር ነው። መነጋገር ሲኖር ነው። መደማመጥ ሲኖር ነው። የኔ ብቻ ነው እውነቱ ብሎ ማሰብ ሲቀር ነው። ፓርላማውም ቢሆን ኮንግሬሱም ቢሆን እዚያ የሚነጋገሩትና የሚወያዩት የራሳቸውን እኔ ያልሁት ይሁን የማያስብል ሁኔታ ባለበት ነገር ነው። ሁሉም ተመርጦ የመጣው ወክሎ የመጣው ህዝብ አለ። እኔ ብቻ ነው ብሎ ሊናገር አይችልም። ሌላውንም ማዳመጥ አለበት እና የተለያየ አስተሳሰብ ያለበት ሀገር የተለያየ ሃይማኖት ያለበት ሀገር የተለያየ ዘር ኤትኒክ ግሩፕ ያለበት ሀገር ተደማምጦና
ቋንቋዎችና ጎሳዎች
አዎ ያለበት ሀገር ተነጋግሮ ያንተን ንገረኝ የኔን ልንገርህ እና እንስማማ ብሎ ተስማምቶ የሚሰራበት ሁኔታ ነው እንጂ አንዱ ብቻ ሊጫን አይቻልም ማለት ነው።
የብዙሃን ድምጽስ እዚህ ቦታ ላይ እንዴት ነው የሚታየው? የብዙሃንና ያናሳዎች ድምጽ በዲሞክራሲ ውስጥ?
በጣም ጥሩ ጥያቄ ነው። እንግዲህ በአጠቃላይ ዲሞክራሲ በዚህ በውክልና አስተዳደር ብዙሃን ያለው እንግዲህ ማጆሪቲ ማለት ይመስለኛል። ብዙሃን እንግዲህ ውሳኔ ወስነው ውሳኔው በአጠቃላይ እንግዲህ በብዙሃን የተወሰነው ነው እንግዲህ አስተዳደር የሚሆነው። ነገር ግን የማይኖሪቲ አማርኛውን ልትለግሰኝ
ትዳጣን
የእነሱም ራይት መጠበቅ አለበት። አንደኛ ሰብአዊ መብታቸው መጠበቅ አለበት። አንዳንድ መንግስታት ደግሞ እነዚህ ንዑሳን አይሆንም ካሉ የማይሆን ነገር አለ ብሎ የሚወስነው ነገር አለ። የማይኖሪቲ ቪቶ የሚባል ነገር አለ። ግን አብዛኛው ምንድን ነው? እርግጥ እነዚህ ማይኖሪቲስ ሊያሸንፉ ባይችሉም የእነሱ አስተሳሰብ እና የእነሱ ፍላጎት በማጆሪቲው መጠበቅ ይኖርበታል። እንግዲህ ሂውማን ራይትስ ነው እንግዲህ መጠበቅ አለበት። ከዚያ ሁለተኛው ነገር ምንድን ነው? አንዳንዱ አስተዳደር እንዲያውም ሁሉም ነው እንጂ ገለልተኛ የሆነ የህግ ተንታኝ ወይም የህግ ተርጓሚ ጁዲሻል ኢንዲፔንደንስ የሚባለው ነው እንደሱ ያሉ ነገር አለ። ህግ አካሉ ነፃ ከሆነ ብዙሃኑም የኑሱን ቁጥር ለመበደል ቢፈልጉ ያ ገለልተኛው የህግ ተርጓሚው ቡድን ሊቆጣጠር ይችላል ማለት ነው። በዚያ በኩል ደግሞ እንግዲህ የኑሳን መብት ይጠበቃል። በጣም አስፈላጊ ነው ነፃና ገለልተኛ ዳኛና ተርጓሚ በጣም አስፈላጊ ነው።
ይህ ስርዓትና አሰራር የዲሞክራሲ አባት ተብሎ ከሚጠራው የዛሬቱ ግሪክ የያኔዋ አቴና መሪ ከክርስቶስ ልደት በፊት 500 ዓመት ገደማ ከኖረው ክሌይስቴነስ አንስቶ ይታወቃል። እርሱ ዲሞክራቲያ ይለው ነበር። እንዲያውም ግሪካውያን ለዛሬው ዓለም ካበረከቱት ትሩፋት ሁሉ አንዱ ያኔ ለሁለት ምዕት ዓመታት የተጓዙበት ዲሞክራሲያዊ ስርዓት ግዙፍ ቦታ እንዳለው መዛግብትና ምሁራን ይናገራሉ። ዲሞክራሲያዊ ስርዓቶች፣ መንግስትና አስተሳሰቦች በዘመነኛውና በቅጡ በተመዘገበው የሰው ልጅ ታሪክ ውስጥ ትርጓሚያቸውንና ቅርጾቻቸውን እየቀያየሩ እየጠፉና እየተነሱ እስከ 18ኛው መቶ ክፍለ ዘመን ዘልቀዋል። ለንግግራችን የተጨበጠ ማሳያና ማገናዘቢያ ይኖረን ዘንድ ዛሬ በመላው ዓለም የዲሞክራሲ አውራና ፋና ተምሳሌትም ሆኖ የሚነሳውን የዘመናዊው ዲሞክራሲ አባት በሚባሉት ጆርጅ ዋሽንግተን በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽ የተመሰረተውን ላለፉት 240 ዓመታት ጸንቶ የሚገኘውን የዩናይትድ ስቴትስ ዲሞክራሲ የመንግስቱን አመሰራረት አወቃቀርና አሰራርን ፈትሽ።
የዩናይትድ ስቴትስ ህገ መንግስት እንዳልኸው እንደ 200 ዓመት በላይ ሆኗል። መንግስቱን ያቋቋመው እንግዲህ እሱ ነው። መንግስቱን ሲያቋቁመው ሶስት የአስተዳደር ክፍሎች አስመልክቶ ነው የመሰረተው። አንዱ ህግ አርቃቂ ኮንግሬሱ፣ አንዱ ህግ ተርጓሚ እንግዲህ ሱፕሪም ኮርቱ እና ሌሎችም ዳኞች፣ አንዱ ደግሞ ህግ አስፈጻሚ ኤግዘኪቲቭ ብራንች ሉታ። እነሱ ሶስቱ የተለያዩ የአስተዳደር ክፍሎች ሆነው ተመሰረቱ። ከዚያ በላይ ደግሞ ፌዴራሊዝም የሚባል ስርዓት ተቋቁሟል። እንግዲህ አሜሪካ 50 ስቴቶች አሏት እና ፌዴራሊዝም ማለት እንግዲህ የአሜሪካን መከለኛው አስተዳደር እና የእያንዳንዱ ስቴት አስተዳደር እንዴት ይጋጠማሉ፣ እንዴት ይገናኛሉ ነው። እሱንም ያረቀዋል ህገ መንግስቱ።
ይህ የዛሬቱ ዩናይትድ ስቴትስ የምትመራበት ዲሞክራሲ መሰረቱ ያደረገው ሊበራል ወይም በስፋት የምዕራብ ዲሞክራሲ የሚባለው ጽንሰ ሐሳብ ነጻነትን መሰረት ያደረገ ነው። የግለሰብ ነጻነትና መብቶች በማዕከላዊ እቅድ የማይታዘዝ በግል ሀብት ላይ የተመሰረተ ገበያ መር ነጻ ምጣኔ ሀብት፣ በምርጫ ብቻ የሚያዝ የህዝብ ስልጣን፣ ስልጣን በተለያዩ የአወቃቀር ምሰሶዎቹ የተከፋፈለበት ሚዛን የሚጠብቅና ቁጥጥር የሰፈነበት መንግስት።
ኮንግሬሱ፣ ሴኔት እና ሃውስ ኦፍ ሪፕሬዘንታቲቭስ ይባላሉ። ሁለቱ እያንዳንዳቸው በብልጫ ድምጽ ያሳልፋሉ። ሴኔት የሚባለው ነው እንግዲህ ዲሞክራሲ ምክር ቤት የታችኛውን የህዝቦች ምክር ቤት እንግዲህ እንበለውና እያንዳንዳቸው እንግዲህ ያሳልፉታል። ያን ህግ ይሁንልን ብለው የሚፈልጉት በብልጫ ምርጫ ያሳልፉታል። ህግ ከመሆኑ በፊት ያ ወደ ፕሬዚደንቱ ይቀርባል። ፕሬዚደንቱ ከፈረመው ህግ ይሆን፣ ፕሬዚደንቱ ካልወደደው አልፈልገውም ብሎ ይመልሰው። አልፈልገውም ብሎ ሲመልሰው የህግ መምሪያና የወሳኝ ሁለቱ እንደገና ይመለከቱና እያንዳንዳቸው በሁለት ሶስተኛ አብላጫ ምርጫ እንደገና መልሰው ካሳለፉት ፕሬዚደንቱን ባይፈልገው ህግ ይሆናል። እሱ አለመፈረሙ አሁን ምንም ለውጥ አያመጣም። ዋናው ነገር ምንድን ነው? ሁለቱም የተለያዩ ክፍሎች እንዲስማሙበት ይፈልጋል። ምክንያቱም አገርን ሊጠቅም የሚችለው ነገር የተለያዩ የአስተዳደር ክፍሎች ሲስማሙበት ነው ብሎ ስለሚያስብ ነው። እንግዲህ ፕሬዚደንቱ የሚመረጠው ራሱን ችሎ ነው፣ እንደ ኢትዮጵያ አይደለም።
እንደዚህ በሚሆንበት ጊዜ እነዚህ ተወካዮች ያወጡት ህግ ከህገ መንግስቱ ጋር የሚጋጭ ቢሆን ምንድን ነው የሚሆነው?
እንግዲህ እዚህ ላይ ነው የዳኞች ስራ። ያ ህግ እንግዲህ በሁለት ሶስተኛ ምርጫ አጽድቀው ህግ ሆነ እንበለ እና ግን ያ ህግ ህገ መንግስቱን ተጻረረ እንበለ የዚያን ጊዜ የህግ ህገ መንግስቱን ተጻሯል ብሎ የተለያዩ ሰዎች ወደ ፍርድ ቤት ይወስዱታል። ወደ ፍርድ ቤት ሲወስዱት እንግዲህ ፍርድ ቤቱ ይወስናል። ፍርድ ቤቱ ነፃ ገለልተኛ የሆነ ስልጣን ያለው ስለሆነ የህግ ከዚህ ከህገ መንግስቱ ጋር ተጻሯል ካለ ያ ህግ አይደለም ማለት ነው፣ ይወድቃል። ኮንግሬሱን ቢያሳልፈው ኢቭን የምክር ቤቱ ብቻ ሳይሆን ፕሬዚደንቱን ቢስማማበት እና ቢፈርመው እሱ መፈረሙ ምክር ቤቱ ማጽደቁ ህጉን ህግ ሊያረገው አይችልም። ህጉ ከህገ መንግስቱ ጋር ካልተስማማ እና ፍርድ ቤቱ ይወስናል።
የዩናይትድ ስቴትስ ህገ መንግስት አንቀጽ 1 የመንግስት ቁጥጥርና ሚዛን ይላል። ስለዚህ የስልጣን መከፋፈልና ሚዛን መጠበቅ አስፈላጊነት የህገ መንግስቱ ነዳፊና የዩናይትድ ስቴትስ ሁለተኛው ፕሬዝዳንት ጆን አዳምስ እንዲህ ጽፈዋል።
በሰው ልጅ ተፈጥሮ ውስጥ ያለውን ወደ አምባገነንነት የመሳብ አዝማሚያ መቆጣጠርና ማቀብ የሚቻለው እነዚህ እያንዳንዳቸው ስልጣኖች ከሌሎቹ ሁለቱ ጋር ያላቸው ሚዛን ሲጠበቅ ብቻ ነው።
አንድም ሶስትም በሆነውና ምሰሶቹ ወይም ክንፎቹ የየራሳቸው የተናጠል ኃላፊነት ያለባቸው እኩል አካላት ቢሆኑም በህዝብ ተወካዮች ፊት ቀርበው እንዲጠየቁም የቁጥጥር ስርዓቱ ያዛል። በሰኔ 2011 ዓ.ም ተመረጠ የተወካዮች ምክር ቤቱ ይዞት ለነበረ ጉዳይ ቀርቦ ማብራሪያ እንዲሰጡ ተጠይቀው የነበሩ ሁለት ያስፈጻሚው ክንፍ ባለስልጣናት ምላሽ ሳይሰጡ በመቅረታቸው ብዙ እንደራሴዎች ተበሳጭተው ነበር። የኒውዮርክ እንደራሴ አሌክዛንድራ ኦካዚዮ ኮርቴዝ አንዷ ነበሩ።
I don't want to issue a subpoena. Nobody wants to be in a position where you have to issue a subpoena of an administration official because we are a co-equal branch of government.
እኔ አስገዳጅ መጥሪያ መላክ አልፈልግም። አንድ የመንግስት ባለስልጣን ሲቀርቦ ቃል እንዲሰጥ መጥሪያ ለመላክ የሚገደድበት ሁኔታ ውስጥ መግባት ማንንም አይፈልግም። ምክንያቱም ሁላችንም እኩል የሆነን የመንግስት ክንፎች ነን። እናም ጥያቄ በጠየቀን ጊዜ መልስ ይሰጠናል ብለን መጠበቅ ይኖርብናል። ሳናገኝ ስንቀር ግን ስራችንን ለማከናወን እንገደዳለን። ማንም መጥሪያ መላክ አይፈልግም።
But today because of the secretary and because of the attorney general's
ዛሬ ግን ሚኒስትሩና ጠቅላይ አቃቤ ህጉ አቻ ከሆነው የመንግስቱ ክንፍ ጋር ለመተባበር ፍቃደኛ ሳይሆኑ በመቅረታቸው ሌላ አማራጭ አይኖርንም። ይህ የህግ የበላይነት ጉዳይ ነው። ይህ ለተቋሞቻችን ሊሰጥ የሚገባው ክብር ጉዳይ ነው። ይህ እንደ አንድ አካል እንደ ዩናይትድ ስቴትስ የተወካዮች ምክር ቤት የስልጣናችንና የዩናይትድ ስቴትስ ወጥ ቁመና ጉዳይ ነው።
This is about the rule of law. This is about the respect of our institutions and this is about the power of all of us as a body as United States Congress and the integrity of the government of the United States.
እንግዲህ እኮ ሰዎችን ብዙ ችግር አለ። አብሮ መኖር ቀላል ነገር አይደለም። እንግዲህ ዴሞክራሲ እንግዲህ ያብሮ መኖር ስልት ነው። አንዱ ምንድነው እንዴት አርገን ተቻችለን እንኖር ብሎ የሚጀመርበት አስተዳደር ነው። እና እንግዲህ ሰው እንደማናችን መጠን አንዱ አንዱን ልብለት፣ አንዱ አንዱን ልዝራፍ፣ አንዱ አንዱን ልጨቁን ብሎ ማሰቡ አይቀርም። እና ሁልጊዜ ትግል አለ። ዴሞክራሲ ይናል ጊዜ ኖሯል ግን ያየነው ነው። አሁን በጣም ብዙ ጫና አለበት በየቦታው ማለት ነው። ይሄ እንግዲህ ከሰው ሁኔታ ጋር ተያያዘ ነው።
ይህ አብሮ የመኖር ስምምነት ለሁሉም ጠቃሚና ትርፋማ እንዲሆን ለማድረግ የተመረጠ የዲሞክራሲ መንገድ ነጻነትና ስልጣን ደፋቸውን እንዳይሰጡም የቁጥጥርና የሚዛናዊነት አቀራረጽና ድንጋጌው ዘብ እንደሚቆም ሰነዶች ያሳያሉ። ለአሁኑ የዩናይትድ ስቴትስ ህገ መንግስት መሰረት አኑሯል የሚባለውን አሁንም ያው ሆኖ እየሰራ ያለውን በዛሬው ዓለም እጅግ አንጋፋ የሚባለውን የማሳቹሴትስ ህገ መንግስት የጻፉት ጄምስ ማዲሰን ነጻነትን ያለ አግባብ በመጠቀም አደጋ ላይ ሊወድቅ ይችላል፣ ስልጣንን ያለ አግባብ በመጠቀምም ብለው ነበር። የስልጣን መሰረትና ምንጭ ህዝብ ነው። ለዚህ ደግሞ ለራሱ ሲል ኃላፊነቱን ሊወጣ የተዘጋጀ ህዝብ ምርጫንና የምርጫ ጊዜን እንደ በዓል ይቆጥረዋል። ድምጽ የመስጠት የመምረጥ መብት በዩናይትድ ስቴትስ ታሪክ ውስጥ እጅግ የጎሉ ትግሎችና ትንቅንቆች የተካሄዱበት ሜዳ ነው። የዩናይትድ ስቴትስ መራጭ በምርጫው ደህንነትና በሂደቱና በውጤቱ ተአማኒነት አይደራደርም። ዩናይትድ ስቴትስ ውስጥ ለመምረጥ መብቃት በዜግነትም ይሁን በእድሜ ታላቅ መታደል የህይወት ዘመን ምልክት ተደርጎ ይወሰዳል። ሁሉም ነገር ታዲያ ለመምረጥ ከመመዝገብና የድምጽ ካርድ ከመያዝ ይጀምራል። ኃይል ነውና ካለበለዚያ አሜሪካውያን ሳይናገሩት የሚገነዘቡትን አንድ ቁም ነገር ላስታውሳችሁ።
እያንዳንዱ ሀገር የሚያገኘው የሚመጥነው መንግስት ነው።
ይቀጥላል።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብራውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደህና ደሩ። Thank you.